አሁን ቀደም የሰራነውን ስህተት መልሰን እንዳንሰራ ሲንደረድራል። ለሳምንቱ የምዝግጅት ወቅት መነሻ የሆነን ጽሑፍ በቅድሚያም የጽሑፉን ባለቤት እንግዳችንን እንተዋወቅ።
አፍሬ ወንዳስተው ባላለሁ እዚህ ቶሮንቶ ካናዳ ውስጥ ነው የምኖረው። አንድ የሰብአዊ መብት ጉዳይ ላይ የሚከራከር ድርጅት የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ የሚባል በአሁኑ ሰዓት ሰብሳቢ ሆኜ አገለግላለሁ።
አመሰግናለሁ ለትውውቁ አቶ አክሊሉ። ደግመን ስህተት እንዳንሰራ የዓለም ማህበረሰብ በኢትዮጵያ ጉዳይ የሰጠው ምላሽ ይላል ድርጅታችሁ ያወጣው መግለጫ በመንደርደሪያው። ሚራ የተባለች አንዲት የ15 ዓመት የኩዌት ወጣት ለዩናይት ስቴትስ ምክር ቤት የሰብአዊ ጉዳዮች ኮሚቴ የሰጠችው የምስክርነት ቃል እንደ አውሮፓውያን ዘመን አቆጣጠር በ1990 ዓ ም አልሳ አልሳበህ የተባለ ለእናቶች የወሊድ እንክብካቤ የሚሰጥ ሆስፒታል ውስጥ ደረሰ ያለችውን በደል ይተርካል። አቶ አክሊሉ፣ በጽሁፋችሁ ያነሳችሁትን መከራከሪያ በቅጡ ለመፈተሽ ጽሁፉ ያጠነጠነበትን ታሪክ በመጠኑ ገፋ አድርገን እንመልከት። በእንግሊዝኛ የቀረበውን ጽሁፋችሁን በግርድፉ ወደ አማርኛ መልሼ ነው ለጥያቄዎቹ እንዲያመች ሀሳቡን ማስቀድመው። የኢራቅ ወታደሮች ፈጸሙ የተባለውን ወንጀል ስትገልጽም በስራ ላይ ሳለሁ የሆስፒታሉን በሮች በርግደው ገቡና ተጨማሪ እንክብካቤ የሚሹ ጨቅላ ህፃናት ማቆያ ማሽኖችን ነቃቅለው ለ300 ህፃናት ህይወት መጥፋት ምክንያት እንደሆኑ ትዘረዝራለች። ታሪኩ ይቀጥላል። የዩናይት ስቴትስ መንግስት የወሰደውን እርምጃ፣ የሰብአዊ መብት ድርጅቶች የተመለከቱበትን፣ ዓለም አቀፍ የመገናኛ ብዙሃን እየተቀባበለው የዘገቡትን ሁሉ ይዘረዝራል። ከዚያ በኋላ እንግዲህ የሆነው ሁሉ ሌላ መሆኑን ነው የሚያሳየው። በኢትዮጵያ ጉዳይ ለመሟገድ በትግራይ የተካሄደውን ግጭት ተከትሎ ለተፈጠረው አሁን ዛሬ ላለው ሁኔታ ነው ማሳሰቢያ አድርጋችሁ ያነሳችሁትና በቅድሚያ ለምን ይህን ማመሳሰል መረጣችሁ? እንዴት ነው ያዛመዳችሁት? ከዛሬው የኢትዮጵያ ጉዳይ ጋርስ ምን ያገናኘዋል? በዚህ ብንጀምር።
በጣም ጥሩ። ይህን ያቀረብበት ምክንያት በአብዛኛው ጦርነትና ግጭት ባለበት አካባቢ ሁለት ነገሮች ይከሰታሉ። በአንድ በኩል የሰብአዊ መብት ጥሰት ይካሄዳል፣ በሌላ በኩል ደግሞ ብዙ የአሳሳች ፕሮፓጋንዳ ይነዛል በሁሉም ተፋላሚዎች በኩል። እና ይህ አሁን የጠቀስከው ታሪክ በኢራቅና በአሜሪካ መካከል በፈረንጆች አቆጣጠር በ1991 የተከፈተውን ግጭት እንዴት እንደተነሳ ነው የሚያሳየው። የዚች የ15 ዓመት ህፃን በአሜሪካ ኮንግረስ ፊት ቀርባ እያለቀሰች በአይን ያየሁት 300 ህፃናት ከሚታከሙበት ቦታ የኢራቅ ወታደሮች ኤሌክትሪኩን በጣጥሰው እቃውን ሰርቀው ስለሄዱ ህይወታቸው አለፈ ብላ በጣም በለቅሶ የታጀበ በጣም አሳዛኝ የሆነ መልእክት ታስተላልፋለች። እና ድረሱ ለኩዌት ህዝብ፣ አንድ ነገር አድርጉ፣ ይህ ካልሆነ ህዝብ ያልቃል የሚል ጥሪ ያቀረበች። አምነስቲ ኢንተርናሽናል ደግሞ በዛኑ ጊዜ ዲሴምበር 19 1990 ባወጣው ኢራኪስ አትሮሲቲስ ኢን ኩዌት የኢራቃውያን በኩዌት የፈጸሙት እልቂት በሚል ርዕስ ይሄ ትክክል ነው፣ እኛም አረጋግጠናል፣ የአይን ምስክሮች ያዩት ነገር ነው፣ 300 ሰው በላይ ገለዋል፣ ይሄ ብቻ አይደለም ብዙ ብዙ ጭፍጨፋ አካሂደዋል ብሎ አምነስቲ ምስክርነቱን ሰጠ። ከዚህ ጋር ተያይዞ የአሜሪካ ጋዜጦች በሙሉ ከ700 በላይ የሚሆኑ ጋዜጦች እና የቴሌቪዥን ጣቢያዎች በአንድ ቀን ይሄን ነገር ከሰሙ በኋላ እንዴ ይሄን ማለት ሲሆን ቁጭ ብለን ማየት የለብንም፣ አንድ ነገር ማድረግ አለብን ብሎ በመንግስት ላይ ተጽዕኖ አድርሰው መንግስትን የአሜሪካ መንግስት ፕሬዚደንት ቡሽ በአስቸኳይ በጸጥታ ምክር ቤት በኩል በኢራቅ ላይ ማዕቀብ እንዲታወጅ በጸጥታ ምክር ቤት በኩል ካስደረጉ በኋላ በተከታታይ እንግዲህ ጦር ኃይል የኢራቅን መንግስት ከዛ እንዲወጣ ለማድረግ ከፍተኛ እንትን አድርጓል። ይሄ ሁሉ ሲሆን ሁኔታው ካለፈ በኋላ ግን ሲጣራ እውነታ ኋላ ሲገለጽ ይሄ ሁሉ የተባለው ውሸት ነበር። አንደኛ ህፃኗ እንኳንስ ኢራቅ ውስጥ ልትኖር አሜሪካ ውስጥ ያለች የአምባሳደሩ ልጅ እንደሆነች የኩዌት አምባሳደሩ ልጅ እንደሆነች ተረጋገጠ። ሁለተኛ አምነስቲ ኢንተርናሽናል ራሱ በ1992 ባወጣው ሪፖርት ይቅርታ፣ የዛ ጊዜ ተፈጽሟል ያልኩት በሙሉ በስህተት ነው፣ ያለማረጋገጫ ነው እና ይቅርታ ብሎ ጠየቀ። ሌሎች ጋዜጠኞችን ገብተው ሁኔታውን ሲያዩት የተባለው ሁሉ 300 ህፃን አይደለም ምንም የሞተ ሰው እንዳልነበረ ነው ያረጋገጠ። ይህ ሁሉ የሚያሳየን ምንድን ነው? በጦርነት አካባቢ የተሳሳተ መረጃዎች ቀርበው ሀገራችን ወደ ከፍተኛ የማያስፈልግ ግጭት ውስጥ ሊወስዱ ይችላሉ። ስለዚህ የእኛም ጥሪ ምንድን ነው? በአሁኑ ሰዓት በተለይ በሀገራችን ውስጥ በትግራይ ክልል ህወሓት በኢትዮጵያ መከላከያ ሰራዊት ላይ ያደረሰውን ጥቃት ተከትሎ በኢትዮጵያ መንግስትም ደግሞ እርምጃዎችን በህወሓትና በጦሩ ላይ እንደወሰደ ይታወቃል። ከዛም ተከትሎ ደግሞ የሰብአዊ መብት ድርጅቶች እና አምነስቲ ኢንተርናሽናል ጋዜጠኞች ሌሎችም ከፍተኛ የሰብአዊ መብት ጥሰት በትግራይ ተካሂዷል እየተባለ ይናገራል። ያን ተከትሎ ደግሞ ዓለም አቀፍ ድርጅቶች በዚሁ በተባበሩት መንግስታት በኩል በኢትዮጵያ ላይ ትልቅ ተጽዕኖ ለማድረስ እየተዋራጡ ያለበት ሁኔታ ነው። ይህንን ሁኔታ ነው እኛ ለማያያዝ የሞከርነው። ጥንቃቄ ያስፈልጋል። ወደ ስህተት እንዳይገባ በችኮላ የሚደረግ የለበትም። በጦርነትና በግጭት አካባቢ ብዙ የሚሳሳሱና ያልተረጋገጡ ነገሮች እንደ እውነት ሆነው ሊቀርቡ ስለሚችሉ ይህ ነገር ሊያሳስብ አይገባም። ኢትዮጵያን፣ ህዝቧን፣ የትግራይን ህዝብ የማይጠቅም እርምጃ ውስጥ እንዳይገባ ጥንቃቄ ይደረግ እያለ ነው ጥሪ የምናቀርበው።
መልካም። አቶ አክሊሉ፣ በትግራይ ስለተፈጸመው የሚቀርበው ክስና ውንጀላዎች እርግጠኛ ባልሆነ ነገር ማድረግ ስህተት ነው የሚባለውን ያህል የሚቀርቡ ክሶች አልተፈጸሙም ተብሎ እንዴት መናገር ይቻላል? አንዳንድ ድርጊቶች መፈጸማቸውን ነገር ግን ፈጻሚዎቹ ሌሎች መሆናቸውን የኢትዮጵያ መንግስት የገለጸው በሴቶች ላይ የተፈጸሙ በደሎች የተባበሩት መንግስታት ድርጅት ያወጣቸውን አንዳንድ መረጃዎች ምንድን ነው? በዛ ረገድ ለወገናችሁ እንደቆመ ሰው ነውና ይህን ጥሪ እያደረጋችሁ ያላችሁት ተፈጸሙ የሚባሉ ነገሮች ስላለመፈጸማቸው እንዴት ነው የሚታወቀው? ቀደም ብሎ እንዳሉት ቸኩሎ የተሳሳተ ነገር ይበልጥም ደግሞ አገርን ወደ ተባባሰ ሁኔታ ውስጥ እንዳይከት ብለው ያሳሰቡትን ያህል የተበደሉ ሰዎች ተበድለው እንዳይቀሩ ምንድን ነው ማረጋገጫው? ኬስ ይጀመራል።
ትክክል ነህ። የሰብአዊ መብት ጥሰት አልተካሄደም አንልም፣ ምክንያቱም ያረጋገጥነው ነገር ስለሌለ። ስለዚህ የትግራይ ህዝብ ደግሞ እየተሰቃየ አይደለም አንልም። በእኛ በኩል የምንለው በእርግጥ ጦርነት ባለበት ቦታ ሁሉ ከፍተኛ ስቃይ እንደሚኖር ምንም ጥያቄ የለው። በእኛ እይታ የህወሓት ጦስ ለትግራይ ህዝብ ራሱ ተርፏል፣ ጎጂ ሆኗል ብለን ነው የምናስበው። በአጠቃላይ ግን የቀረበው ሪፖርት የአምነስቲ ኢንተርናሽናል ሪፖርት ነው በትልቅ ደረጃ ታይቶ እንደ መንደርደሪያ የምዕራቡ ሀገር እየወሰደ ያለው። ግን ያ ሪፖርት በቅርበት ብትመለከተው ብዙ ጎደሎች ይታይበታል። ለምሳሌ የጦርነቱ መቀስቀስ ምክንያት ምን እንደሆነ ማን እንደቀሰቀሰው ፕሮቮክ አደረገው ማለት ነው ህወሓት መሆኑን አይጠቅስም። ይህን አለመጥቀሱ ሪፖርቱ ገና ከመጀመሪያው ጥያቄ ውስጥ እንዲገባ ያደርገዋል። ሁለተኛ፣ በዚህ ጦርነት ሂደት የመጀመሪያው አሰቃቂ ድርጊት የተፈጸመባቸው ምንም ግጭት ውስጥ ያልገቡ በሰላም ስራቸውን ይሰሩ የነበሩ የኢትዮጵያ ወታደሮች ናቸው። በእነሱ ላይ የደረሰውን ግፍ በሙሉ አያነሳም። ሶስተኛ፣ ህወሓት በሚሸሽበት ጊዜ በማይካድራ ላይ የተደረሰው ከአንድ ሺህ ሰዎች በላይ በዘር ላይ ያነጣጠረ እልቂት አድርሶ እንደሄደ ራሱ አምነስቲ ኢንተርናሽናል ያወጣው ሪፖርት አለ። በዚህ ሪፖርት ግን ያንን እንኳን አይገልጽም። አራተኛ፣ ያገኛቸው መረጃዎች እንደሚናገረው በተለይ በስደት ላይ ከሚገኙ ሰዎችና በርቀት እንደሆነ ይታወቃል። በስደት ላይ የሚገኙ ለምሳሌ ሱዳን ውስጥ ማይካድራ ላይ ጭፍጨፋ የፈጸሙ ራሳቸው ወደ ሱዳን የሸሹ ሰዎች እንዳሉ አምነስቲ ኢንተርናሽናል ገልጿል። ስለዚህ ሪፖርቱን ትንሽ አጠራጣሪ ያደርገዋል። በሩቅ መሰብሰቡ ራሱ ከነማን እንደመሰበሰቡ በግልጽ ስለማይታይ ሪፖርቱን እንደገና ትራንስፓረንት አይደለም፣ ግልጽ አይደለም ወደሚል ይወስዳል። ይህ ሁሉ ማለት ግን ትግራይ ውስጥ የሰብአዊ መብት ጥሰት አልተፈጸመም፣ ምንም ነገር አልተደረገም ማለት አለን? ሊደርስ ይችላል፣ ደርሶ ይሆናል የሚል ከፍተኛ ጥርጣሬ አለን በኛ በኩል። ምክንያቱም ግጭት ባለበት ቦታ ሁሉ የሰብአዊ መብት የመጀመሪያው ጥሰት የሚደርስበት ሁኔታ ስለሆነ፣ ስለዚህ በእኛ እይታ ረጋ ባለመንፈስ ይሄ የሚባለው የሰብአዊ መብት ጥሰት ሁሉ መመርመር አለበት፣ ነፃ በሆኑ አካሎች መመርመር አለበት። ሁለተኛ፣ የሚነሱ ክሶች ሁሉ አንድ በአንድ መጣራት ይኖርባቸዋል። የመብት ረገጣ በአስቸኳይ እንዲቆም መደረግ አለበት። የትግራይ ህዝብ ሰቆቃ አሁኑ እንዲቆም እርምጃዎች መወሰድ አለበት ብለን እናስባለን። ደግሞ አንዱ የሚከሰሰው በኤርትራ ጉዳይ ስለሆነ የኤርትራ ወታደሮችን በተመለከተ ግልጽ እና ተአማኒ መረጃዎች ሊሰጥ ይገባል ብለን ነው የማስበው። ይህ ሁሉ ሲሆን ግን ኢትዮጵያን ለሉዓላዊነት የማይጥስ ያለውን ችግር ወደ ባሰ ቀውስ ሊያመራ የማይችል የህዝባችንን ደህንነት በሁሉም በኩል ሊያረጋግጥ የሚችል የኢትዮጵያን ብሔራዊ ሉዓላዊነት የማይጥስ በሆነ ሁኔታ እንዲካሄድ መደረግ አለበት። አላስፈላጊ የሆኑ እጅግ ተመጣጣኝነት የሌላቸው እርምጃዎች ከመውሰድ ምዕራቡ ሀገር እንዲቆጠብ ያስፈልጋል። በዚህ ሁኔታዎችን መምራት አለበት ብለን ነው የምናስበው።
መልካም። አቶ አክሊሉ፣ ምናልባት ተከታይ ጥያቄ እንዳነሳል ይጋብዛል። ኢትዮጵያ በሁለት ወገን የሚከራከሩበት ሁኔታ እየታየ ነው እና ምናልባትም ቀደም ብለው እርስዎ እንደገለጹት ለፖለቲካ ጥቅም ሲባል ያልተረጋገጡ መረጃዎች የሚያናፈሱ ሊኖሩ የሚችሉትን ያህል የትግራይ ተወላጆች ሆኑ በአካባቢያቸው በቀያቸው ለቤተሰቦቻቸው ለዘመዶቻቸው ማንም ሰው እንደሚያደርገው በመቆርቆር የሚያደርጉም ይኖራሉና እንዳሉት እንዲመረመር መጣራት እንዲደረግ በተጨባጭ በሚታወቁ መረጃዎች ላይ ውሳኔዎች እንዲመረኮዙ በግምት እንዳይሰራ የሚያገናኝ ቦታ ይታዩታል። በጣም ጥንት የሆኑ ሁኔታዎች ናቸው የሚታዩት። በደሉ ተፈጽሟል የሚሉ ሰዎች ለጥርጣሬ ምንም አይነት ቦታ ያላቸው አይመስልም። አለመፈጸሙን የሚከራከሩት ደግሞ ያን አይነት ግር የውሸትና እንዲያው ለፖለቲካ ጥቅም ማካበት ብቻ የሚደረግ ነው የሚለው አቋም ላይ ስላሉ እሚያስማማ የሚያግባባ በርግጥ ለህዝብ ሊጠቅም የሚችል ነገር ሊደረግ የሚችልበት ሁኔታ ይታዩታል። አማካይ ሊመጣ የሚችል አላማቸው የተለየ የሆኑትን ለይቶ የሚቆረቆሩትን ለሚቆረቆሩለት ህዝብ እንዲረዱ ማገዝም አንዱ ነገር ነውና
በኢትዮጵያ ውስጥ በሆነ የትኛውን ቦታ በእኔ እይታ የሰብአዊ መብት ጉዳይ ከዘር ከፖለቲካ በላይ መሆን አለበት። የሁሉም ሰው ጥያቄ መሆን አለበት። የሁሉም ሰው ብሶት መሆን አለበት። ትግራይ ውስጥ የሚካሄድ የሰብአዊ መብት ብሶት የሁላችን መሆን አለበት። አማራ ክልል የሚካሄደው እንደዛው፣ ኦሮሚያ ውስጥ የሚካሄደው እንደዛው፣ በመላ ኢትዮጵያ ከዚህ መተክል መነሳት አለብን። በኢትዮጵያ ውስጥ ግን ያለፉት 28 ዓመታት ህወሓት የዘራው ፖለቲካ የመካረር እርስ በርስ የመፈራራት አንዱ የአንዱ አፍሲና ጠፊ ተደራርጎ እንዲታይ ስለተደረገ የሰብአዊ መብትን በዚሁ መልክ እንዲካረርና በተለያየ ገጽታ ብቻ እንዲታይ የተደረገበት ሁኔታ አለ። አሁን ባለው ሁኔታ ፖለቲካውና ሰብአዊ መብቱ ተደባልቆ ነው የሚታይ። እንዳልከው ይሄንን አጽብቶ መውሰድ ያስፈልጋል። ለሁላችንም ቤዛ የሚሆነው በሰብአዊ መብትና በሰብአዊ መብት ላይ ብቻ አተኩሮ የትግራይን አሁን ያለው ሁኔታ እንዲፈታ የሚቻልበትን ሁላችንም በአንድ ድምፅ እንጮህ ነው። ከዛ ውጭ ግን በግራም በቀኝም በመንግስትም ሆነ በህወሓት ደጋፊዎች በኩል ሰብአዊ መብትን እንደ ፖለቲካ መሳሪያ ሊጠቀሙበት ቢሞክሩ በህዝባችን ላይ ከፍተኛ ወንጀል መፈጸም ነውና ከዛ ሊታቀቡ ይገባል። ከዚህ በላይ ግን እጅግ የሚያሳስበኝ የዚህ የውጭ ዓለም ጣልቃ ገብነት እነዚህን እየተካረሩ ያሉ ሁኔታዎችን ይበልጥ ያካርራል እንጂ አሁን በተያዘው አካሄድ ማለት ነው ወደኋላና ወደ ለሰለሰ ሁኔታ ይመልሰዋል ብዬ አላስብም። ለዚህ ነው ቅድም ያልኩት ረጋ ባለ መንፈስ በሀገራችን ውስጥ እርቅ እንዴት እናመጣ እንችላለን፣ ነገሮች ሳይካረሩ ወደ መፍትሄ ፍለጋ ሁሉንም ክፍሎች እንዴት እናመጣ እንችላለን የሚለው ነገር የኢትዮጵያን ህዝብ በአጠቃላይ ብሶት አለብኝ የሚለውን ህብረተሰብ በሙሉ ማለት ነው ከፍትህ ጋር ተያይዞ እንዴት ወደ አንድ መድረክ እናመጣ እንችላለን፣ እንዴት ረጅም በሆነ የቅራኔ አፈታት ወደ አንድነት ሊመጣ ይችላል የሚለውን የመፍትሄ ሀሳብ ሊሆን የሚችሉ መንገዶችን መፈለግ ምዕራቡ ሀገር ቢጫወት ለኢትዮጵያም ለአካባቢውም በአጠቃላይ ታላቅ ውለታ ይውላል ብዬ አስባለሁ። ነገሮች ከማካረር እጅግ የፈጠኑና ምናልባትም የባሰ ቀውስ ሊያመጡ የሚችሉ ነገሮች ከመግባት በተረጋጋ መንፈስ ጠቃላይ የሆነ ፕላን አውጥቶ የሀገሪቱን ችግር በመግባባት ሊፈታ የሚችልበትን አስቸኳይ የሆነውን የሰብአዊ መብትና የማረጋጋት ሁኔታዎች ደግሞ ጎን ለጎን ሊካሄድ የሚችልበት ሁኔታ መፈለግ ያስፈልጋል። ስለዚህ ኢትዮጵያን ማገዝ በግልጽነት መልክ ነው ብዬ አስባለሁ። ነገር በማካረር ሳይሆን ሁኔታዎችን አረጋግቶ የተሻለ መፍትሄ ሊመጣ የሚችልበትን ሁኔታ መፈለግ እና ምዕራቡ ሀገር ዶነር ካምፒስ የሚሏቸው በአጠቃላይ እርዳታ ሰጭ ሀገሮች በዚህ በኩል ትልቅ እርዳታ ሊያደርጉ ይችላሉ ብዬ አስባለሁ። የኢትዮጵያ ፖለቲካ ድርጅቶችም ከፍተኛ ሚና ሊጫወቱ ይገባል። ለውጭ ሀገር የሚተው አይደለም፣ በሀገሪቱ ውስጥ ያለው አደጋ ለሁሉም አደጋ ነው። ስለዚህ ይህን ሁኔታ ሊፈቱ የሚችሉበት አስቸኳይ መንግስትና ተቃዋሚዎችን ተሰብስበው እንዴት ብናደርግ ይሻላል፣ ምን ብደረግ ይሻላል፣ ይህን ሁኔታ የባሰ ቀውስ ሳይመጣ ወደ ተሻለ ነገር ልናልፍ የምንችልበት መንገድ ምንድን ነው የሚለውን መምከርና ወደ መፍትሄ ሊሄዱ የሚችሉበት ሁኔታ ማመቻቸት ብሔራዊ ግዴታቸው ነው ብዬ አስባለሁ።
መልካም፣ በሰፊው ተወያይተናል። ለማነጋገር ለማወያየት በሩ ክፍት ይመስላል። ከዚያም የተሻለ ነገር የለም ነው ያሉት። ምናልባት ብዙዎች የሚስማሙበት ይመስለኛል። አቶ አክሊሉ ወንዳፈረው የኢትዮጵያ ፖለቲከኞች አንድነት ኮሚቴ ሰብሳቢ፣ ለጊዜው አመሰግናለሁ። በሌላ መሰል ውይይት መልሼ እንደማገኘው ተስፋ አደርጋለሁ። ለአሁኑ ጊዜ ይስጥልኝ።
እኔም አመሰግናለሁ። ደህና ሁኑ።